ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርትዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ የካቲት 24 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ የካቲት 24 ቀን 821 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
ልጡ የተራሰ መቃብሩ የተማሳ አገዛዝ በሚል ርዕስ ከዝግጅት ክፍላችን የቀረበውን ሐተታ ከዜናው አስከትለን እናቀርባለን። በማስከተልም ታሪኩን የረሳ ይከፍላል አበሳ በሚል ርዕስ የቀረበውን ኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን የካቲት ወር 2014 ዓመተ ምህረት እትምን አስተምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ከተለያዩ ቦታዎች ተፈናቅለው በመጠለያ ውስጥ የሚገኙ ዜጎች ከአገዛዙም ሆነ ከሌሎች የእርዳታ ሰጪ ድርጅት በቂ እርዳታ እንደማይደርሳቸው በመረጃ ተናገሩ። ከምዕራብ ወለጋ ዞን ተፈናቅለው በቤንሻንጉል ጉሙዝ ዘመተከል ዞን ባምቢሲ ወረዳ ተጠልለው የሚገኙ ዜጎች ከአንድ ወር በበለጠ ጊዜ የሰብአዊ እርዳታ ድጋፍ እንደተቋረጠባቸው ለዜና ተቋሞች ገልጸዋል። በየወሩ ለእያንዳንዳቸው 15 ኪሎ ስንዴና ግማሽ ሊትር ዘይት እርዳታ ሲደረግላቸው የቆዩ እነዚህ ተፈናቃዮች በአሁኑ ወቅት ለአንድ ወር በላይ ለሆነ ጊዜ ምንም አይነት እርዳታ ያልተደረገላቸው መሆኑን ገልጸዋል። በማምቢስ ወረዳ በሁለት የመጠላጣዮች የሚገኙት ከ5000 በላይ የሆኑ ተፈናቃዮች ከምግብ ችግሩ በተጨማሪ በመድኃኒት እጥረት በተለያዩ በሽታዎች እየተሰቃዩ እንደሆነ ጨምረው ገልጸዋል። በተመሳሳይ ከቄለም ወለጋ ዞን የተለያዩ ወረዳዎች ተፈናቅለው በእንፍሌ ወረዳ የተጠለሉ ዜጎች ላለፉት 3 ወራት የሰብአዊ እርዳታ ድጋፍ ሳይደረግላቸው መቆየቱን በመረጃ ገልጸዋል። ወረዳው ከ25000 በላይ የተፈናቀሉ አማራዎች የሚገኙበት ሲሆን ተፈናቃዮቹ እርዳታ ባለማግኘታቸው በከፍተኛ ችግር ውስጥ ይገኛሉ። በአካባቢው የጸጥታ ጉድለት በመኖሩ እርዳታውን በመኪናዎች ለማንቀሳቀስ አልተቻለም የሚል ምክንያት በአካባቢው ባለስልጣኖች እየተሰጠ ነው። በተያያዘ ዜና ከወለጋና ከሌሎች አካባቢዎች ተፈናቅለው በደብረ ብርሃንና በሌሎች መጠለያዎች የሚገኙ ተፈናቃዮች አገዛዙ በአግባቡ እርዳታ እያደረገላቸው አለመሆኑን ተናግረዋል። የአማራ አካባቢ ባለስልጣኖች ለተፈናቃዮቹ እርዳታ እያቀረቡ መሆኑን ቢገልጹም ከአቅም እጥረት የተነሳ በበቂ እየተሰጠ እንዳልሆነም አምነዋል። የሙርሌ ጎሳ ታጣቂዎች የሚያካሄዱት ጥቃት ተባብሶ የቀጠለ መሆኑ ታውቋል። ከደቡብ ሱዳን በመነሳት ወደ ጋምቤላ ገብተው ወንጀሎችን ሲፈጽሙ የቆዩት የሚፈጽሙት የሙርሌ ጎሳ ታጣቂዎች ማክሰኞ የካቲት 22 ቀን ምሽት ላይ በፈጸሙት ጥቃት የሁለት ዜጎች ሕይወት መጥፋቱና ንብረት መዘረፉን የአካባቢው የሰላምና የጸጥታ ቢሮ ገልጿል። ባለፉት ሁለት ወራት ብቻ የሙሌ ሳጣቀስ በፈጸሙት ጥቃት አካባቢው ከ15 ሰዎች በላይ ተገደሉ ሲሆን በርካታ ቁጥር ያላቸው ልጆች ተጠልፈው መወሰዳቸው የነዋሪዎቹን ንብረት መዘረፉንም ይታወቃል። የሙሌ ሳጣቀስ ጥቃት በየጊዜው የተጠናከረ በመምጣቱ ምክንያት ሁኔታው ከክልሉ አቅም በላይ ሆኗል የሚሉ የአካባቢው ባለስልጣኖች አገዛዙ የጸጥታ ኃይል አስተማርተው ሁኔታውን ቁጥጥር እንዲያውል ጥያቄ ያቀርባሉ። በደቡብና በደቡብ ምስራቅ ኢትዮጵያ በተለያዩ ቦታዎች በገባው ድርቅ ምክንያት በርካታ ትምህርት ቤቶች መዘጋታቸው ተነገረ። በቡራናና ምስራቅ ባሌ ዞን 61 ትምህርት ቤቶች በድርቅ ምክንያት ሲዘጉ፣ በኦጋዴን 316 ትምህርት ቤቶች ሙሉ በሙሉ ተዘግተዋል። በምስራቅ ሐረርጌ፣ በምስራቅ ባሌ ዝቅተኛ ቦታዎች እንዲሁም በቡራናና በምዕራብ ጎጂ ዞኖች በርካታ ለችግር ለምግብ እጥረት ሲጋለጡ፣ በአምስት ዞኖች ስር በሚገኙ 40 ወረዳዎች የሚገኙ 8.4 ሚሊዮን የሚሆኑ እንስሳት ለጥቃት ተዳርገዋል። 250,000 የሚሆኑ እንስሳት ደግሞ አቅም ያነሳቸው መሆኑም ተነግሯል። ከዚህ በተጨማሪ 2.4 ሚሊዮን የሚሆኑ ህዝብ የመጠጥ ውሃ እንደሚያስፈልግ ታውቋል። በቦረና በምስራቅ ባሌ ብቻ ከ3 ሚሊዮን ህዝብ ያስቸኳይ ጊዜ ግምገማ ድጋፍ የሚሹ ተብሏል። በሶማሊያ አካባቢም በ83 ወረዳዎች 3 ሚሊዮን ህዝብ ለውሃ እጥረት፣ 2.5 ሚሊዮን ህዝብ ደግሞ ለምግብ እጥረት ተጋልጧል። 864,000 እንስሳት በድርቁ ምክንያት መሞታቸው ታውቋል። ባለፈው ታህሳስ የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በኢትዮጵያ ተፈጽሟል የሚሉ የሰብአዊ መብትና ሌሎችም ጥፋቶችን የሚመረምር ኮሚሽን ማቋቋሙ የሚታወቅ ሲሆን ረቡዕ የካቲት 23 ቀን የዚህ ኮሚሽን አባል የሆኑ 3 ሰዎች መመደቡ ተነግሯል። እነዚህም የጋምቢያ ተወላጇ ፋቷ ቤንሶዷ፣ ኬንያዊቷ ካሪ ቤቲ ምሩንጊ እና አሜሪካዊ ስቲቨን ራተር ናቸው። የምክር ቤት ሲቋቋም ከሰባዊ መብት ምክር ቤቱ 47 አባላት መካከል 15ቱ ተቃውሞ እንደነበረ ይታወቃል። ቀደም ብሎ የተለመደው የሰባዊ መብት ተቋም ይዞት የነበረው አቋም ሆነ መግለጫ መልክ ሲያሰራጫቸው የነበሩ የሰባዊ መብት ጥሰቶች የወያኔ ፕሮፓጋንዳን ለማጠናከርና የተደረጉ በመሆናቸው ተቋሙ ትዝብት ውስጥ ገብቶ የነበረ ሲሆን ኮሚሽኑ ያላአድሎ የሚሰራ መሆኑን የሚጠራጠሩ በርካታ ናቸው። የሁለቱ አፍሪካን ሴቶች በኮሚሽኑ ውስጥ መግባት የሚጠብቁትን ውጤት በማስገኘት በኩል የሚያደርጉ አስተዋጽኦ ወደፊት የሚታይ ይሆናል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተፈጸመ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
Oh,
የሐሙስ የካቲት 24 ቀን 2014 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ ልጡ የተራሰ መቃብሩ የተማሰ አገዛዝ የኮሎኔሉ አገዛዝ እንደ ቅንብር ሆነ ሌላ ወደ መቃብሩ ጉዞ መጀመሩ የሚካድ አይደለም። ወዳደቀን ያሳምረው ብሎ መጸለዩን ለራሱ ተተንለት በእኛ በኩል ውድቀቱ እንዲፋጠን ያለንን ፍላጎት ከግብ ለማድረስ እንጥራለን። ሲወድቅም አገራችንን በጥፋት እጁ አተራምሶና ጎርቶ እንዳይሆንም እንከላከላለን። ለዚህ ሁሉ ነው የህዝብ የህብረት ትግል አስፈላጊና ወሳኝ ነው የምንለው። በተጨባጭ ባሆኑ ጊዜ ህዝባዊ ኃይሎችና ፋኖች ኃይላቸውን አስተባብረው ወያኔ ወዳለበት በመዝመት ሊያጠቁትና ለሽመደምዱት ያስፈልጋል። ተመላ ኢትዮጵያ የተሰባሰበ ኃይል ማለት ነው። እነ ኮሎኔል አማራ አፋር ይጨርሱ እንጂ ወያኔን ይወጋሉ ብሎ መጠበቅ ዘበት ነው። ከወያኔ ጋር ፈረንጅ ባስ ጀመራቸው የምስጢር ድርድር ከጦርነቱ በፊት የነበረው ክልል እንደሚከበርና የአማራው ፋኖ ከያዘው መሬት እንደሚለቅ ከወዲሁ ተስማምተዋል። በመሆኑም ዋናው ትኩረታቸው የትግራይን መሬት ወስዷል የሚባለውን የአማራ ፋኖን ህዝባዊ ኃይል ማፍረስ መበታተን ነው። ሴራው ተጀምሮ ሊገዙ የሚችሉ ባንዳዎችም ተገዝተዋል። ራሱን በአዴን ይል የነበረውና የዛሬው አዴፓ ብልጽግና አማራውን በአውራጃዊነት መከፋፈል፣ በኦነግ ጠባቦች ማስጠቃትና በተቻለ መጠንም ትጥቅ ማስፈታት ግዳጅ ተሰጥቶታል። ከጎንደር አዲስ አበባ ከባህር ዳር አዲስ አበባ ምልልስ የበዛው አለ ነገር አይደለም። ኮሎኔሉ ከወያኔ ጋር በራሱ ስልጣን ዙሪያ ሊደራደር አይፈልግምና ህዝብ ደሙን አፍስሶ ያስመለሰውን መሬት ለወያኔ ሰጥቶ እዚያ በጠበላችሁ ሌላውን ተውልኝ ሊል ወስኗል። ህዝብ ይህን አውቆ ከወዲሁ ሊዘጋጅና ለቀጣይ ትግል ሊደራጅ ይገባዋል። በዚህ በኩል ቀጥሎ ያለው የሱዳን ህዝብ ትግል ትምህርት ሰጪ ነው። በመንገድ ላይ በአምስት ብር ይገዛ የነበረ ቡና ዛሬ 15 ብር መግባቱ ኑሮ ውድነት ምን ያህል ዜጎችን እየጎዳ እንዳለ ጠቋሚ ነው። ኮሎኔሉ ግን ስጋ ቤቶች ሞልተው ተጨናንቀው አይቻለውና ምንም ችግር የለም ባይ ነው። እንዲህ ነው የኢኮኖሚ ትንተና። ባለው ዓለም አቀፍ ሁኔታ የዋጋ መናር ይበልጥ ይጨምራል ያሉ ክፍሎች በአሁኑ ጊዜም ቢሆን በኢትዮጵያ ያለው የኑሮ ውድነት ከዚህ በፊት ታይቶ አይታወቅም ብለዋል። ረሃብ በሚሊዮኖች እያጠቃ ሲሆን መንገድ አዳሪው ቁጥር እጥፍ ድርብ እየሆነ መገኘቱን ያጋለጡ ክፍሎች የድህነት ማጥ ውስጥ የወደቀው የህዝብ ቁጥር በሚያሰቅቅ ደረጃ ጨምሯል። የኑሮ ውድነትን በመቃወም ህዝባዊ ትግልና ተቃውሞ መፈንዳቱ የግድ ነው። ሁሉንም ይመለከታል፣ ብዙውንም ያስተባብራል። ከዚህ አንጻር እንቅፋት ሆነው የተገኙት ሰላም ሰባኪ የሆኑ አንዳንድ ኃይሎችና የፖለቲካ መሪነን ባዮች ናቸው። በሰላም ትግል ሽፋን ላገዛዙ ድጋፍ ሰጪ መሆን እንጂ ሌላ ሚና የላቸውም። ራሱን ሰልቦና ጫማ ሳሚ አድርጎ የመጣ የተቃዋሚን ስም የሰረቀ ስብስብ ነውና ለኮሎኔሉ አመችቶታል። እነማን ካልናቸው ከበፊት ጀምሮ የህዝብን ትግል በማደናቀፍና የባዕዳን ሎሌ በመሆን ይጎዱን ያሳፈሩን ትግላችንንም ያደናቀፉት ያው የምናውቃቸው ናቸው። ሰርቶ አደሩ ህዝብ በስቃይ የሚቀልባት ኢትዮጵያ ከወያኔ በፈጠነና በተፋልክ ባዲሶቹ የኦሮሞ መንግስታዊ ከበርቴዎች እየተዘረፈች ናት። የደሞዝ ጭማሪ ለገዢዎች እንጂ ለሰርቶ አደሩ አይታሰብም። አርሶ አደሩም አርሶ እንዳይተዳደር ፍጅት አዘውበታል። ጦርነቱም አግዶታል። የሀገራችን ገንዘብ ለብዙ መቶ ሺህ ያገዛዙ ልዩ ኃይሎች ስልጣናና ወጪ ሲውል አንድ የነሱ ብርጌድ ወያኔን ሲገጥም ግን ታይቶም አይታወቅም። حفرت دقمو الفتر باچو منا تشترو غراك اني كمالت الفو ودر قفان سيلو لمادمت التجالم مبلتوچن هسعاناتن يالتاتقو وطات ازاونتن جن امارا افار بلو مچف چفلاي ماننم الدرس باچو روميا وزتا بميلو تاكبابي هزبلاي ونجلي فتسموت ابزانيوچو ياقزازو هقاس كباري تبييوچ ناچو اونك شدي اونك نو اونك دقمو اقزازو نو شفنفنو دوكين دوروت كتوم عادرقم هزب الناقر طلافش لاي بقارا ان النسا بزرنيوش لاي دلن النقو ناصف
Democracia. Ethiopia is the Abiyot Party, Inhapa, Lissa.
ቅጽ 47 ቁጥር 3 የካቲት መጋቢት 2014 ዓመተ ምህረት ታሪኩን የረሳ ይከፍላል አበሳ ኢትዮጵያ ሀገራችን በነጻነት አርማ በረጅም የታሪክ ዘመን ባለቤትነት ለተታወቀ ቻለችው በትንግርት ሳይሆን ባይበገር የልጆቹ አርበኝነት አኩሪ ተጋድሎና ፋኖነት እንደነበር ኢትዮጵያን በተደጋጋሚ በመውረር ረግጠው ለመግዛት ሞክረው ሽንፈትን የተከናነቡ ጠላቶቻችን ሳይቀሩ የመሰከሩት እውነታ ነው። የአድዋ ድል የኢትዮጵያ ብሔራዊ ክብር ማህተም የጥቁር ህዝቦች የነጻነት ተጋድሎ ቀንዲል ነው። የመላው ዓለም ተፈጥሯዊ ግብር እና ሰብአዊ ክብር የታደሰው በእውነትና በፍትህ ህልውናና ምልአት ላይ የተሳካ ትልቅ ጥርስ የተነቀለው በአድዋ የታላቅ ህዝብ ታላቅ ድል ነው። የኢትዮጵያ ህዝብ በወራሪው የፋሽስት ጣሊያን ጦር ላይ በአድዋ የተቀዳጀው ታሪካዊ ድል በርግጥም ለመላው ጥቁር ህዝብ አርአያ የሆነ በጸረ ቅኝ ግዛት ትግል ታሪክ ውስጥ አኩሪ ምዕራፍን የያዘ በመሆኑ ነው። በዘመናዊ ጦር መሳሪያ የበላይነቱ ተማምኖና በእብሪት ተወጥሮ ኋላ ቀር ያላትን አገራችንን በኃይል ለማንበርከክ የመጣው ኢጣሊያን ጦር በጀግናውና ዘመናዊ መሳሪያ ባልታጠቀ ጥቁር ጦር ድራቅ ተመትቶ መበተኑና የሽንፈት ማቅ በልበሱ ከዳር እስከ ዳር ያስተስተጋባ ለቅኝ ገዢዎች በተለይም ለእንግሊዝ ቁጭትን ያሳደረ ለጭቁን ህዝቦች ደግሞ የጀግንነት አርአያና ብርታትን የሰጠ ታላቅ ዜና ነበር ማለት ይቻላል። ከዚህም በላይ በተለይ በቀኝ ግዛት ስር ማቅቁ ለነበሩ ህዝቦች ያስገኘው አለኝታነትና ኩራት እንዲሁም ለነጻነት ተጋድሎ ያደረገው አስተዋጽኦ በቀላሉ የሚገመት አይደለም። የአድዋ ድል በርግጥም የኢትዮጵያውያን ድል ነበር ነውም። ይህ ሐቅ ነው ሳለ ታሪካዊት ኢትዮጵያ በጊዜው ኃያል የነበረን ወራሪ ፋሽስት ጦር አቸንፋ ነጻነቷንና ሉዓላዊነቷን መጠበቋ ደግሞ ድሉን ዓለም አቀፋዊ ይዘት ሰጥቶታል። ብልህ በሆነ መሪነት የኢትዮጵያን ህዝብ በጦር አለቃው አማካኝነት አስተባብረው ለጦርነት ማሰለፍ መቻላቸው አጼ ምኒልክ አድዋና ኢትዮጵያ በጥቁር ህዝብ በኩራት የሚጠቀሱ ለጸረ ቅኝ አገዛዝ እንቅስቃሴዎች ሁሉ የነጻነትና የአርበኝነት ተጋድሎ ሁሉ ዋቢ ሆነውም ተገኝተዋል። በጦርነቱ በግንባር የተካፈሉት እቴጌ ጣይቱም እንዲሁ ያሳዩት የነበረው ቆራጥነትና ደፋር አመራር የኢትዮጵያ ሴቶችን ትግል አንጸባራቂ ሆኖ ተገኝቷል። የአድዋን ድል ስናነሳ አብሮ ሊነሳ የሚችለው በርካታ የአፍሪካ ሀገሮች በቅኝ አገዛዝ ስር ሲወድቁ ኢትዮጵያ እንዴት ከዚህ አስከፊ መቀራመት ልታመልጥ ቻለች የሚለው ነው። ብዙ ማለት ቢቻልም ለአድዋ ድል እውን መሆን አብይ የሆነው ምክንያት የኢትዮጵያ አርበኞች አገራቸውን አናስደፍርም ብለው ተባብረው በመነሳታቸው ለመስዋዕትነት ዝግጁ በመሆናቸውና ዘመናዊ በሆነው የጠላት ጦር ሳይደናገጡ በሙሉ ልብ ጠላትን በግንባር ቆመው በመጋፈጣቸው ነው። የተባበረ ህዝብ በአላማ ጽናትና ለአገሩ መስዋዕት ለመሆን እስከቆረጠና እስከተነሳ ድረስ ማንም ኃያል ነኝ ባይ ሊበግረው እንደማይችል የአድዋ ድል ቋሚ ምሳሌ ነው። ብዙ ሳይቆይ በአልጄሪያ፣ በቪየትናም፣ በሞዛምቢክ፣ በዚምባብዌ፣ በኬንያ፣ በደቡብ አፍሪካ ወዘተ ተደግሟል። ህብረት አቸናፊ መሆኑን በተጨባጭ አሳይቷል። ለሀገርና ለዓላማ በተባበረ መንገድ መታገል የድል ባለቤት እንደሚያደርግ አድዋ ያስተማረንና ያረጋገጠልን ሐቅ ነው። ይህ ልዩ የኢትዮጵያውያን የአርበኝነትና የተጋድሎ ታሪክ ከትውልድ ወደ ትውልድ ሲተላለፍ የኖረና የቀጠለ ህዝባዊ ባህልና ልዩ የሆነ ኢትዮጵያዊ እሴት ነው። አድዋ የእምነትና የጽናት የአገር ፍቅር ነጸብራቅ ነው። ለአገራችን ለእምነታችን ብለው ደረታቸውን ለጥይት የሰጡትን አርበኞች በዓላማ መጽናት ለአገርና ለወገን ክብር ህይወትን መስጠት ለአገር ነጻነትና ሰንደቅ መቆም ምን ማለት እንደሆነ የካቲት 23 1888 ዓመተ ምህረት ሊነጋጋ ሲል በተጀመረው የአድዋ ጦርነት ምሽት ላይ በድል አድራጊነት አሳይተዋል አስተምረዋል። ከታዩ ትውልድም በዚህ አርበኝነት ገድል የዳበረ ኢትዮጵያዊነት ላይ ነበር የበቀለው። ወራይ ካቲት በኢትዮጵያ ታሪክ ልዩ ስፍራ አለው። የካቲት 23 የፋሽስቱ ጦር አድዋ ላይ ድባቅ የተመታበት፣ የካቲት 12 የሰማዕታት ቀን ብሔራዊ ሐዘን ቀን ሆኖ ከፍተኛ አከባበር ተደርጎ የሚውልበት፣ ታላቁ የኢትዮጵያ አብዮት የተካሄደውም በዚሁ በየካቲት ወር ነው። የካቲት 1966 ዓመተ ምህረት የኢትዮጵያ ሕዝብ በሶት ተከማችቶ የፈነዳበት፣ በግፍ የተደገደሉት አርበኞችና የ53ቱ ዓመተ ምህረት እንቅስቃሴ መሪዎች ደም የተጣራበት፣ የግፍ አገዛዝ ያብቃ ያለበት፣ ከእንግዲህ የአገሩን የወደፊት ዕጣ በራሱ ለመወሰን የተነሳበት፣ የዘመናዊ ፖለቲካ አደረጃጀትን ፈር የቀደደበት፣ ፊውዳላዊ አገዛዝ ተወግዶ ሕዝባዊ መንግሥት ይቋቋም ዘንድ ራእይ ተልሞ የተነሳበት ታሪካዊ አብዮት የተካሄደበት በመሆኑ ነው። አብዮቱ ድንገት የመጣ ክስተት አልነበረም። የካቲቱን አብዮት በውል ለመረዳት ቅድመ የካቲት ኢትዮጵያን ባጭሩም ቢሆን መዳሰስ የግድ ይላልና፣ ያሁኑን ለመረዳት ያለፈውን በተከወነበት የዘመን ድባብ በጥንቃቄ መመርመር፣ ለወደፊት በሚያስተምር ዘዴ እየተመላለሱ ማናበብ አስፈላጊም በመሆኑ ነው። በየካቲት 1966 ዓመተ ምህረት ለተካሄደው አብዮት በቀጥታም ሆነ በተዘዋዋሪ ተጽዕኖ የነበራቸውን ሁኔታዎች ሲታሰቡ፣ በመሰረቱ ተጨባጭ አገራችን ኢትዮጵያ ሁኔታ እና እንዲሁም ተዛማች የሆኑ ሌሎች ሁኔታዎችን ማንሳታችንም እንዲሁ አስፈላጊ ነው። የቅድመ የካቲቱ ትውልድ ከጣሊያን ፋሽስት ወረራ ማግስት ነውና በጦርነቱ የተሳተፉ የአርበኝነት ገድላቸውን፣ የደረሰባቸውን መከራ፣ ማህበራዊ መመሰቃቀልና እንደ ልፋታቸው አለመሳካታቸውን በምሬት ሲናገሩ፣ አዝማሪዎችም በበኩላቸው በጦር ሜዳ የወደቁትን በአማላይ ግጥማቸው ሲያወድሱ እየሰማ ያደገ ሲሆን፣ አብዛኛው የዘመኑ የኢትዮጵያ ወጣትም የአርበኛ፣ የስደተኛ፣ የውስጥ አርበኛ ባይዋጋም የፋሽስቱ መከራ ሰቀቀን የደረሰበት ቤተሰብ ልጅ በመሆኑ ታሪኩን እንደ ተራኪዎቹ ገጠመኞች ሲያዳምጥ ያደገ ነው። ገናናው የአድዋ ገድልም ከነበሩትና ከደሙት አፍ የሚደመጥበት ወቅት ነበር። በጥቅሉ ቀጣዩና የትምህርት ዕድል ያገኘው ወጣት ከቤተሰቡም ሆነ ከማህበረሰቡ በዚህ የሀገር የወገን ፍቅር የታነጸ፣ ለተገፋ ወገኑ መብትና ነጻነት መቆምን፣ ለነዚህ ለሚያምንባቸው ዓላማዎቹ መስዋዕት መሆንን፣ ድፍረትና ጀግንነትን የወረሰው ትውልድ በወገኑ መራብና መታረስ፣ በአገሩ ከሌሎች ወደ ኋላ መቅረት ይቆጭና ይንገበገብ የነበረ ትውልድ ነው። በመሆኑም ኋላ ቀር የሆነው ፊውዳላዊ ሥርዓት ተወግዶ ለአገሪቱ እድገትና የዜጎቿ መብት የሚጠበቅበት አዲስ ሥርዓት ማለትም ሕዝባዊ መንግሥት ማቋቋም እንደሚያስፈልግ አምኖ በመሪ የፖለቲካ ፓርቲ የተደራጀ ትግል የጀመረበት ወቅት ነበር። የረጅሙ ዘመን ታሪካችን ቢመረመር ቢተነተንና በሐቅ ቢመዘን በነጻነትና በክብር ለመኖር ሲባል የተከፈለው ክቡር ዋጋ ከእልፍ የተመረጠ ከእንቁ የከበረ ነው። ለብሔራዊ ክብርና ለነጻነት ተጋድሎ የዚህ ምድር ተከታታይ ትውልድ አብይ መገለጫዎች እንደነበሩ ታሪክ በማያሻማ ሁኔታ መዝግቦት ይገኛል። የካቲት የኢትዮጵያ ሕዝብ ገድል የተመዘገበበትና የጥቁር ሕዝቦች ታሪክ በቅኝ ገዢዎች ላይ የአሸናፊነት ምዕራፍን የተጎናጸፈበት፣ ፍትህና ርትዕና ፋቂ የሆነ ሕዝብ የሰው ልጆች መብትና ክብር በጉልበተኞች መደፈር እንደሌለበት በተግባር የተረጋገጠበት ልዩና ታሪካዊ ወቅት ጭምር ነው። ይህ ታሪካዊ ወቅት የተከሰተው በአገራችን በዘመነ መሳፍንት ተበታትኖ የነበረው የኢትዮጵያ ሕዝብ እንደገና ተሰባስቦ ለአገር አንድነትና ልማት ግንባታን የጀመረበት፣ የዘመናዊ ስልጣኔ ምዕራፍ የተከፈተበት ታሪካዊ ወቅት ጭምር በመሆኑ ልዩ ትርጉም አለው። በአገራችን የአገር ግንባታ ሂደት አገረ መንግሥት ምስረታ አልጋ ባልጋ የሆነ ሰላማዊ መንገድ ብቻ የተከተለ አለመሆኑንና ኢትዮጵያ የተጓዘችበት ረጅም የሀገረ መንግሥት ታሪክ ያላት አገር በመሆኗ በታሪክ ተመዝግቧል። በዚህ ረገድ ኢትዮጵያ ብቸኛ አገር አልነበረችም፣ ልትሆንም የምትችልበት ሁኔታ አልነበረም። ዛሬ በስልጣኔ ቀደምት ነን የሚሉትም አገሮች ቢሆኑ በተመሳሳይ ታሪክና ሂደት ውስጥ እንዳለፉ ታሪክ በሚገባ ያስተምረናል። አገራችን ኢትዮጵያ ያልተቋረጠና የረጅም ዘመን የመንግስት ታሪክ ባለቤት ደመሆን ያስቻሏት በተራዘመው ጣውረድ ያካበተቻቸው ተመክሮች የፖለቲካ ባህልና ያስተዳደር ጥበብ መሆኑን በእርግጠኝነት መናገር ይቻላል። የሀገራችንን አገረ መንግስት መስራታ ታሪክ ወደ ኋላ መለስ ብለን سنመለከት ለቅርብ ዘመን ኢትዮጵያ ታሪክ ቁልፍ የሆነ መነሻነት አለው። በአንድ በኩል በአፍሪካና በእስያ ህዝቦች ላይ ኃያል ተጽዕኖ ለማድረግ በዘመናዊ ኢንዱስትሪና ድርጅት ታጥቆ የተነሳውን የምዕራብ አውሮፓን የቅኝ አገዛዝ ኃይል በብቸኝነት መክቶና ተቋቁሞ የኢትዮጵያን ነጻነት ለማቆየት የተቻለበት ረጅም መራርና አኩሪ ታሪካችን መመዝገብ የተጀመረው ቀደም ባሉት ዘመናት ቢሆንም በተለይ መልክ ጎልቶ የወጣው በአጼ ቴዎድሮስ ዘመን መሆኑን ታሪክ መዝግቦታል። የሀገራችን ኢትዮጵያ የሀገር ግንባታ ሂደት አካል የሆኑት አጼ ቴዎድሮስ እንደ አጼ ምኒልክና አጼ ዮሐንስ ያገዛዝ ዘመን የፈጸሟቸው ስራዎች በሀገራችን የሀገር ግንባታ ሂደት ታሪክ ውስጥ አውንታዊ ሆነ አሉታዊ የታሪክ ምዕራፍ ይዞ የሚኖር ተውልድ ትምህርት ሊቀስምበትና ስለ ሀገር ግንባታ ታሪክ ሂደት ግንዛቤን ሊጨብጥበት የሚገባ የኢትዮጵያ የታሪክ ቅርስና አካል መሆኑን መጥቀስ ተገቢ ነው። በተለይ የአጼ ቴዎድሮስን ጊዜ ከአንድ የታሪክ ዘመን ወደ ሌላ የታሪክ ዘመን የተራመደበት ዘመን ነበር የምንለው በዘመነ መሳፍንት ይታየ የነበረውን ሁከትና ውዝግብ ለማስቆምና ጠንካራ የሆነ ማዕከላዊ መንግስት ተመስርቶ የሀገሪቱን አንድነት መልሶ የመገንባት ተግባር ቀደምት ዓላማቸው አድርገው በመነሳታቸው ጭምር ነው። በወቅቱ አገሪቱ የነበረችበት ኢኮኖሚያዊና ማህበራዊ ሁኔታ እንዲሁም ሰፍኖ የነበረው የፖለቲካ ባህል ሊቀበላቸው ባይችልም አጼ ቴዎድሮስ በወቅቱ የነበሩትን መሳፍንቶች የመንግስት ተቀጣሪ ለሞስተኛ ለማድረግ ሞክረዋል። የመሳፍንቱን ወታደሮች በባላገሩ ላይ የሚያደርሱትን ዝርፊያና ቅሚያ ለማስቆም ሲሉ ቋሚ ጦር ተመልምሎ እንዲሰለጥንና እንዲተዳደር ጽሩ ዓላማ የነበራቸው ሲሆን የመሬትን ስርቤት ለመለወጥ የቤተ ክህነትን የፖለቲካ ተጽዕኖ ለማላቀቅና በጊዜው ዘመናዊ ያስተዳደርና የኢኮኖሚ ስልጣኔን ለማምጣት ጥረዋል ማለት ይቻላል። ይሁን እንጂ እስከርሳቸው ያገዛዝ ዘመን ድረስ ያለምንም ገደብ በህዝቡ ላይ ሲወርድ የነበረውን ጥፋትና አልቂት ለማስቆምና ጠንካራ ማዕከላዊ መንግስት ለመትከል ቆርጠው ለመነሳታቸው በዘመነ መሳፍንት ፍጻሜ ምክንያት መሆናቸውን ታሪክ ይመሰክራል። ከሳቸው በኋላ የመጡት ነገስታት ጠንካራ ማዕከላዊ መንግስት ለማቆምና ተበታትነው የነበሩትን የሀገሪቱን ክፍሎች በተማከለ አስተዳደር ስር ለማሰባሰብ የቻሉት እርሳቸው በቀየሱት ጎዳና ተጉዘው ነበር ማለት ይቻላል። ለዚህም ቀጣይ ኢትዮጵያን አንድ የማድረግና የማማከሉን ያንበሳ ድርሻ የወሰዱትን አጼ ምኒልክ መሆናቸውን ታሪክ በሚገባ አስፍሮት ይገኛል። ይህንን ታሪካዊ ቅርስ የወረሰው ቀጣይ ትውልድ በአገር ፍቅር ቁጭት ተነሳስቶ ለአገር ሉዓላዊነትና ለዜጎች እኩልነት የታገለው የአምሳዎቹና የስልሳዎቹ ትውልድ አባላትም የአገራቸው ኢትዮጵያ አንድነትና ህልውና አደጋ ላይ እየወደቀ መሄዱን ቀድመው በመረዳታቸው አገራቸው ኢትዮጵያ ፍትህ ሰፍኖባት እንደ አገር ጸንታ ልትቆይና አገር የመገንባት ሂደቱ ሊቀጥል የሚችልበትን ዘመናዊ መርሆን መሰረት ያደረጉ የመፍትሄ ሐሳቦችን በማመንጨት የኢትዮጵያ ግንባታና የዜጎች እኩልነት ጥያቄ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች እንደመሆናቸው ሁሉ ኢትዮጵያ አንድነት መቀጠል የሚችለው የሁሉም ኢትዮጵያዊ ሰብአዊና ዲሞክራሲያዊ መብት ሲከበር መሆኑን አምነው የተነሱና የታገሉት የዚያ ትውልድ አባላት ከመፈጠራቸው በፊትም ኢትዮጵያ ውስጥ ሲንከባለሉ የመጡ ችግሮች የነበሩ ሲሆን ለትውልዱ መከሰትም ሆነ ምላሽ ለመስጠት ለተከተለው የፖለቲካ ሂደት ምክንያት ነበሩ። የካቲት 1966 ዓመተ ምህረት ህዝባዊ እንቅስቃሴ ሁሉንም የኢትዮጵያ የህብረተሰብ ክፍል ሊባል በሚችል መልኩ ያሳተፈ ዓለም አቀፋዊ የነጻነትና አብዮታዊ እንቅስቃሴ የኢትዮጵያን ወጣቶች አቅልስቦ በአገር ውስጥ ከተፈጠረው ሁኔታ ጋር ተጣምሮ ትግሉን በተደራጀ ሁኔታ ገፍቶታል። ወቅቱ የአገሪቱ የፖለቲካና ማህበራዊ ቀውስ ከኑሮ ውድነት كرهاب چنفرنا كسرات النت تتعمرو كفتن يوترت يفتر بتسيهون يهن تكتلو تمرت له اللوم دابولة رابو مريت لاراشو يهيمانو تكل النت يسوتا كل النت وزتا كميلو تهزباوي تيجاكي وشغار تكتات مهننا هزباوي كتاون لما كتاتل بكي ساتونو هزباوي انكسكاسيهون اكتاتلوت كتكونا لما اللاقاكنا سده لما اسفاني تكسكاسو كهزباوي يتقل قزو هزب يسلطان منشنتون النابالي بيتنتون يمنر رقاق قطبت هزباوي منقستياكين بمولدو يكاتيتو هزباوي عبيوت عديث يتقل سلطاستو عوقو سرنك اللوت لما الشقاقر يمنر قون يتقل مراف يكفتنو يكاتيت بدينا بكل بقربيت اقرات النابالي ما كفسيك هيدو ينبروس ينسعنتنا عبيوتاوي لوت انكسكاسيوش بأفريكا ين فرانس فانونن يتبابر بلو أفريكا ين نيلسون مانديلا لأبارتايد سرات لاي يكاسك كاسوت تقل الجيريانوش بفرنسايك أني قزات لاي ينسوت يمرر طورنت بدبو بروديزيا زيمبابوي لاي يان سميز يجانو زرنيا قزاز بمكهوم يتبيا تماريو تشادر رقوت انكاسك كاسي كيب فردي بن أميلكار كابرال أنغولا بن أوغستينو نيتو موزامبيك بن سامورا ماشيل سيماروچو ينبروت ينسانت تدق انكسكاسيوچ كغوربيت افريكا غروچ با اديس ابابا يونيفرسيتي لتمرت كمتو تماريوچ مكاكل بتماريو انكسكاسي لچماري يمانقاقاتنا يلوط سميتن بماستغابات ردتوال قدم بلو ايتيوبيا كليلوچ اغروچ اجي كوالا مقرتو ليلو قرتو بقرب كقيني غزات نصا يوتوت سايقر قدموات بمهيداچو يميكوچونا يوجونم عالم سلطاني درجة يتملكتو بكوشت يتنساسوبت يزيهو اللو منسيه من اندهونا يتردو موران ما كننوش النارب نيوش فتسوم يهونو نقساوي اقزاز توقدو ببوتاو كقمن قستاوي نقساوي اقزاز متكات مفتيه يهونا الليالو يتاساس شيزت عمتو عمساسوستون مفنكلا من قسم مكرايات كايدوبت بعد اقر شاتر مكراوي كشفبت በበቀ ለኛው አገዛዝ መሪዎቹ አረመኔያዊ በሆነ ስቅላት ህይወታቸው ያለፈበት ስለነበር የካቲቱን ቅስቀሳ መስዋዕትነታቸው ከንቱ አለመሆኑን አሳይቷል። ድርጊቱ ንጉሱ በስልጣናቸው የመጣ ያላቸውን ጭቃኔ ከማሳየቱም በላይ ብዙም ሳይቆይ ለቀጣዩ ትውልድ የትግል እርሾ በመሆን ቀስቀሶ የካቲቱን ህዝባዊ ማዕበል አስከተለ። የካቲት ሲዘከር የዚያ ትውልድ ፈርጦች መነሳታቸው የግድ ነው። እኛ ዘመኑ ያፈራቸው ሞት አይፈሪና ለውጥ ፈላጊ የሆነው ወጣት ትውልድ ልክ እንደ ጀግኖች አባቶቹና እናቶቹ ሁሉ በረጅሙና በርግጥም በመራራው የትግል ሂደት ለህልውናው ማጠየቂያ የሆነውን የሀገርና የህዝብ ፍቅር ተንከባክቦ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውንም ታሪክ በእውቀት ለማዳበር የሚችለውን ሁሉ አድርጓል። ትውልዱ የፍትህን የዲሞክራሲንና የእኩልነትን የሀገር ሉዓላዊነትን ብርሃን በመላው ሀገሪቱ ለማብራት ሲታገልም ሁሉንም የኢትዮጵያ ልጆች በማሰባሰብ ባንድ አገራዊ የትግል ሰንደቅ በኢትዮጵያዊነት ስር በማሰባሰብና በማስተላለፍ አይነታ መለያቸው ሆኖ የመጣውን ዛሬ የሚቀጠለውን ድፍረትና ቆራጥነት በማላበስ ለሀገርና ለብዙሃን መብት መስዋዕት ክብር መሆንን በተግባር በማስረገጥ በህዝብ ደማቅና ረጅም የትግል ታሪክ ውስጥ የበኩሉን አኩሪ ምዕራፍ በደሙ ጽፏል። ለታላቅ ዓላማ ለወገን ክብር ለህዝብ መብትና እኩልነት ራስን አሳልፎ መስጠት ለጠባቡ የጎሳና የእምነት ክልል ራስን አውጥቶ ለሰፊና ለጋራ ማህበራዊ ፍትህና ፖለቲካ አንድነት መሰለፍ ያንንም ከግቡ ለማድረስ የሚጠይቀውን ዋጋ ለመክፈል መዘጋጀት ከላይ ለመጥቀስ እንደሞከርነው በተወሰኑ የታሪክ ወቅቶች ብቻ የሚከሰት ብርቅ ክስተት ነው። አስተማሪነቱም በዚያው ልክ ነው። የካቲትን ስናስታውስ የዚያን ጀግና ትውልድ ጋር ስንዘክር አውንታዊ አስተዋጽኦውን ብቻ ሳይሆን ልፋቱን መና ያደረጉበትን ስህተቶች ጭምር መጥቀሱ ለሚቀጥለው ትውልድ ጥሩ የትግል ተመክሮ ሊሰጥ ይችላል ከሚል እምነትም ጭምር ነው። ያ ተውልድ ማጣቀሻ አድርጎ ሊወስደው የሚችል ድርጅትም ሆነ የፖለቲካ ፓርቲ ተመክሮ በሌለበት አገሩ የዘመናዊ ፓርቲ ፖለቲካን ሀብሉ የጀመረ በመሆኑ አስከፊ ፋሽስታዊ መቃን ተቋቁሞ በህቡ ለመንቀሳቀስ በመገደዱ በሁሉም ረድፍ መደላደሉን ሳይጠብቅ ከፊቱ በተደቀኑ የህዝብ ብሶቶች ላይ ስለተጠመደ ያን ክቡር ዓላማውን ሊተገብር የሚችልበት ቆም ብሎ አካሄዱን የሚፈትሽበት እድል አልነበረውም። ምናልባት በዚያ ትውልድ ዘመን ኢትዮጵያ እንደ ሀገር ኢትዮጵያዊነትም የዜግነት መገለጫ ከመሆን እክል የማይገጥመው ወይም ጨርሶ የማይታሰብ አድርጎ ከመተማመንም የመጣ ሊሆን ይችላል። የማይካደው ሀቅ ግን የኢትዮጵያን ህዝብ ብሶት ያስተጋባው ለመሰረታዊ መብቱ መከበር ታግሎ የወደቀለት ያ በተማሪው እንቅስቃሴ ያለፈውና በመጀመሪያው ዘመናዊ የፖለቲካ ፓርቲ ኢህአፓ ዙሪያ ተሰባስቦ የታገለው ትውልድ ነው። ያነሳቸው አገራዊ አጀንዳዎች የአምባገነኖችና የአድርባዎች ዋነኛ ጥቃት ኢላማ በመሆናቸው የተነሳ ትውልዱ ጎኑ እንዲሳሳና ተነጥሎ እንዲዳከም ከውስጥና ከውጭ ያላረበራ ዘመቻ ተካሂዶበታል። ዛሬም እየተካሄደበት ይገኛል። የወገኑ ሰቆቃ ምንም የማይመስለውና ለአገዛዙ አጫፋሪነትን የመረጠው ክፍል ባንድ በኩል ታሪካዊ ኃላፊነቱን ለመወጣት ወኔው የራቀው በሌላ በኩል ተሰልፈው ለማህበራዊ ፍትህ ታግለው የወደቁትን ሰማት የችግሮቹ ሰበብ ለማድረግ ሲሆን ግን በድፍረት የሚቀድማቸው የለም። የአምባገነኖችን የሐሰት ፕሮፓጋንዳ ከማስተጋባት ይልቅ እውነተኛ ታሪክን ሰከን ብሎ መመርመር ቢያንስ ተመክሮው ስንቅ ሆኖ ለቀጣዩ ትግል ትምህርታዊ ሊሆን ይችላል ብሎ ማሰብን ይጠይቃል። በዛም ተባለ በዚህ በእርግጠኝነት መናገር የሚቻለው ነገር ቢኖር ኢትዮጵያ ሀገራችን ሳይነሳ የሚወድቅ ሳይታገል የሚሸነፍ ትውልድ እንዲኖራት የማጠብቅ መሆኗን ነው። ከዛሬ 48 ዓመት በፊት በየካቲት 1966 ዓመተ ምህረት የኢትዮጵያ ህዝብ ያነሳቸው ህዝባዊ ጥያቄዎች ዛሬም አልተመለሱም። የተከፈለው ከፍተኛ መስዋዕትነት ግን ዛሬም ድርብ ድርብርብ ሆኖ ቀጥሏል። የኢትዮጵያ ህዝብ የታገለው የአምባገነኖችን አገዛዝ አስወግዶ በቦታው ህዝባዊ መንግስትን ለመመስረት ነው። ህዝብ የስልጣን ምንጭነቱ ተረጋግጦ ዴሞክራሲያዊ መብቱ ያለምንም ገደብ ተከብሮ ብቸኛ የስልጣን ባለቤትነቱ እስከ ወዲያኛው እንዲረጋገጥለት ነው ያን ሁሉ መስዋዕትነት በመክፈል የታገለው። በመሆኑም ዛሬም ህዝባዊ ትግሉ መቀጠሉ ፍትሃዊ አስፈላጊና የሀገራዊ ህልውናው መሰረትም ነው። ግባችን ህዝባዊ መንግስትና ዴሞክራሲን ማስፈን ስለሆነ ዛሬም ከዚያ አልደረስንም። ለዓላማቸው ጸንተው ለኢትዮጵያ ህዝብ የገቡትን ቃል ኪዳናቸውን ሳያጥፉ ለሀገራቸውና ለህዝባቸው የተለሙትን በጎ ራዕይ ከግብ ለማድረስ ሲሉ በየአደባባዩ የተረሸኑት አካላቸውን ለስየል አሳልፈው የሰጡት የስልጣን ጥም አንገብግቧቸው ሲሻኮቱ አለመሆኑን ቃልና ተግባራቸው በተጨባጭ አስመስክሮላቸዋል። የሚወዷትን አገራቸውን ኢትዮጵያን ለጥቅም ሲሉ ለባዕዳን አልሸጡም፣ አልለወጡም፣ በጥቅም አልተደለሉም። ለህዝባቸውና ለአገራቸው ክብርና ለሉዓላዊነት ሲባል መከፈል ያለበትን መስዋዕትነት ሁሉ እየከፈሉ ትግላቸውን ዛሬም በጽናት ቀጥለዋል። በየካቲት 1966 የተነሱት ህዝባዊ መፈክሮችና የተካሄዱት የትግል እንቅስቃሴዎች ይዘት በቂ ማስረጃዎች ናቸው። ትግላቸው በዋናነት ዴሞክራሲን ለማስፈንና ህዝብ የስልጣን ባለቤትነቱን እንዲረጋገጥ ለማድረግ እንጂ ሌላ አልነበረም። አንዳንዶች እንደሚሉት ያን የአምባላይ ሻማ ትውልድ ለስልጣን ሲዋጋለቀና ለታሪክ ትዝብት ተጋለጠ ከሀቅ የተጣላና የተዛባ ፍርጃ የሚያቀርቡትንና ባሏሉበት የትግል ሜዳ የዚያን ትውልድ ታሪክ የሚያጎድፉትን ሁሉ ሰልፋችሁ ከማን ግባችሁ ለምን ልንላቸው ይገባል። ለመጣው አምባገነን ሁሉ በመጎንበስና ጋሻና መከታ በመሆን የኢትዮጵያ ህዝብ ያነሳቸውን የዴሞክራሲ ጥያቄ በአፈሙስ ካዳፈኑት ጋር የወገኑ አድርባይ ምሁራን የፈጸሙትን በደልና ግፍ ሳንረሳ ዛሬም የነሱን ፈለግ ተከትለው የሚርመሰመሱ እንክርዳዶች አገራችን ኢትዮጵያን ሊያፈርሱ ከዘረኞች ጋር ዘምተውብናል። ዛሬም እንደ ትናንትናው በቃ ልንላቸው ልናጋልጣቸውና ልንታገላቸው ይገባል። የኢትዮጵያ ህዝብ ለዘመናት ያካሄደው መራራ ትግልና የከፈለው ከባድ መስዋዕትነት ግቡ እንዳይደርስ መሰናከሉ የበዛ ቢሆንም ዓላማው ከድጡ ወደ ማጡ ለመስመጥ አለመሆኑ ይታወቃል። የቃላት ጋጋታ፣ የመግለጫ ድብደራ፣ አዋጅና የመመጻደቂያ ልፈፋዎች ሊጋርዱት ያልቻሉት ሀቅ አገራችን ዛሬም መጣማስ ከፍና አደገኛ ሁኔታ ውስጥ ያለች መሆኗ ነው። ልማትና ብልጽግና ቢሉም በሰላም ፈንታ ጦርነት፣ በልማት ፈንታ ድህነት፣ በብልጽግና ፈንታ ሙስና፣ ዘረኝነትና በጥብጥ ሰፍኖ ይገኛል። አምባገነኖች ሰላም ሲሉ አርፋችሁ ተገዙ፣ ተበዝበዙ፣ ባርነትን ጸጋ ብላችሁ ተቀበሉ ማለታቸው መሆኑን ያለፉት ብዙ የመከራ ዓመታት ትምህርት ሊሆኑን ይገባል። ዛሬ ኢትዮጵያ ያለችበትን የህልውና ሁኔታ በአግባቡ ለጤነው ሁሉ ከቀደሙት ዘመናት እጅግ የተለየና በታሪኳ ያልታየ ከባድ ፈተና ላይ የወደቀችበት መሆኑ አጠያቂ አይደለም። ብዙ ዜጎቿ በአራቱም ማዕዘን በግፍ እየተጨፈጨፉ ያለበት፣ የሰብአዊና የዲሞክራሲያዊ መብቶች ደብዛ መጥፋት ብቻ ሳይሆን እንደ አገርና እንደ ህዝብ መኖር ራሱ አጠያቂ የሆነበት እጅግ አሳሳቢ የሆነ የታሪክ አጋጣሚ ላይ ትገኛለች። ህግም ሆነ ሰብአዊ ርኅራኄ ደብዛው የጠፋበት፣ የዜጎችን የመኖር ዋስትና ማስጠበቅ ቀርቶ በድንበሩም ዝር የማይሉበት የታጠቀው የኦነግ ብልጽግና መንጋ ሰላማዊ ነዋሪዎችን በር ዘግቶ የሚያቃጥልበት፣ ሕፃናት፣ አረጋውያን፣ ነፍሰ ጡር ሳይሉ በገፍ የሚያርዱበት፣ ከሞት አፋፍ አምልጠው ቤተክርስቲያን የተጠለሉ ሳይቀር በዘረኛው አገዛዝ ነፍሰ ገዳዮች የሚባረሩበት፣ የአገዛዙ ቁንጮ የሆነው ሹምም አይቶ አላየውም ብሎ የሚሸመጥጥበት፣ በወያኔ በብልጽግና ወዴት ዘረኞች ሕይወት ንብረታቸውን ያጡ በተለይ የአማራ ነገድ በመሆናቸው ብቻ የሚፈጸምባቸው ግፍና በደል ፋሽስት ጣሊያን ካደረሰው ጥፋት የከፋ ሁኔታ ውስጥ ነው ያለነው። የአፋር ሕዝብም እንዲሁ ኢትዮጵያዊ ማንነቱን አላስነጠቀም በማለቱ ቀደም ሲል በሻቢያ በኋላም በወያኔ ዛሬ ላይ በአገዛዙ ይሁንታ የወያኔ ሽብር ሰለባ ሆነዋል። ዛሬ በየቦታው በነጠላና በጅምላ የሚታሰሩ፣ የሚሰደዱ፣ የሚታፈኑና የሚገደሉ ደብዛቸው የጠፋው ኢትዮጵያውያን ብዛት በአሃዝ ለመግለጽ አስቸጋሪ ነው። በአገሪቱና በሕዝቡ የታሪክ ቅርሶችና የተፈጥሮ ሀብቶች ላይ እየተካሄደ ያለው ፍጅትና ወገባ፣ ጥፋትና ዘረፋ፣ ሽብርና ጦርነት፣ ረሃብና ቸነፈር፣ ስደትና መፈናቀል እንኳንስ የሕዝብ ወገን ለሆነና የዚች አገር ዜጋ ለሆነ ቀርቶ የባዕድ ወዳጆችን እያሳዘነ ያለበት ሁኔታ ነው። አንድን ዘር እና ሃይማኖት ሊያጠፋ የተሰየመው ኮሎኔል ያፈቀደውን እያደረገ በሚገዛት ኢትዮጵያ የግፍ መብዛት ወደው አያምኑት አሳዛኝ እውነታ ነው። የኢትዮጵያ ሕዝብ እንኳን በአገሩና በሁለገብ መብቱ ቀርቶ በጓዳውና በጓሮው ማዘዝ ያልቻለበት አሳዛኝ ሁኔታ ውስጥ ነው። ዛሬ ኢትዮጵያ የኔ የምትለው መንግስት የላትም። ወቅቱ የኢትዮጵያ ሕዝብ በጠባቦችና በባዕዳን ጌቶቻቸው ተቀይዶ ኤሎሄ ኤሎሄ እያለ የሚሰቃይበትና የብተና ጣረ ሞት ጥላውን አጥልቶበት እንደ ሕዝብ አንድነቱን ጠብቆ እንደ አገር ህልውናውን ማስቀጠሉ እያጠራጠረ የመጣበት ሰዓት መሆኑን ኢያፓ ሀገራዊ ኃላፊነት እንደሚሰማው ኢትዮጵያዊ ድርጅት አገር በቀል እንክርዳዶችና ባዕዳን የሚሸርቡትን ኢትዮጵያን የማዳከምና የመበተን ሴራ ለሕዝብ ሲያጋልጥና ሲታገል መቆየቱ የሚታወቅ ነው። ኢያፓ ከሁሉም በላይ ቅድሚያ የሚሰጠው የኢትዮጵያን ህልውናና አንድነትን፣ የሕዝቧን ደህንነት በመሆኑ በዚህ በዛሬዋ የዴሞክራሲ አትም ላይ ሰፊ ትኩረት ሰጥተን ለመዳሰስ የሞከርነው የካቲትና አድዋ የኢትዮጵያን ህላዊና የሕዝቧን አንድነት የሚመለከቱ የታሪካችን አበይት ወቅቶች በመሆናቸው ነው። ትግል እምነትን ይጠይቃል። ዓላማ ክቡርነቱ ታውቆና ታምኖበት መያዝ ይኖርበታል። ከሃዲ ምሁራን፣ የጎሳ ጽንፈኞች፣ ለዜግነት ክብር ያጡ አጎብዳጆች በስተዋል። በኢትዮጵያዊነት ያስተሳሰሩን ኅብረ ብሔራዊ እሴቶቻችንን ሸርሽረዋል። ይህ ከሆነ ደግሞ እምነት የሌለው ዜጋ ራእይም አይኖረውም። እያንዳንዱ መርህ ለሽያጭ ለችርቻሮ ከቀደበ ቅዱስ የተባለው ይረክሳል፣ ክቡር የተባለው ይቀላል። የሰው ሕይወት በመሥዋዕትነት ሊጠብቀው የሚገባ ነገርም ከቶ አይኖርም። ሀገር ራሷ ትሸጣለች፣ ትለወጣለች። መደፈሯ አያንገበግብም፣ መገነጣጠሏ አያስቆጭም ማለት ነው። እነዚህ ባሕርያት በእጥፍ የተላበሰው ዘረኛ አገዛዝ ለባዕዳን መሣሪያ ሆኖ ኢትዮጵያን ሊበትን ስለተነሳ ልክ ለወራሪ ጠላት ሊኖረን በሚገባው ስሜትና ቆራጥነት ነው አንቶነን ለነዋጋውና ለናፈገደው የሚገባው በመሆኑም የናቅ ያንዳንዱ ኢትዮጵያዊ በነፍስ ወከፍ መገንዘብና ለኢትዮጵያ ተንሳኤል ልክ እንዳድዋውና የካቲቱ በህብረት መነሳት ይኖርበታል የሚለውን ቁም ነገር ለማስተዋወስ ስለምንፈልግም ነው። ትግላችን ካምባገነኖችና ዘረኞች ተደራድሮና ተመዳምዶ የህዝብ ጠላቶች ህዝብን ከፋፍለውና ረግጠው እንዳሻቸው እንዲገዙ አይደለም። ወያኔና የወያኔ ወራሽ የሆነው ኦህዴድ ብልጽግና ያንኑ የገለማውን የዘረኞች ጸረ ኢትዮጵያ ስርዓት ለማስቀጠል ይፈልጋልና ጸንተን መታገል የግድ ይላል። ዛሬ ኢትዮጵያ በእኛ ትውልድ ዘመን ባይናችን እያየን ስትፈርስና ንጹሃን በገፍ ለርድ በሚቀርቡበት ሁኔታ አይመለከተኝም የሚል ኢትዮጵያዊ ቢኖር መብቱንም አገሩንም ባንድ ላይ እንዳጣ ማወቅ ይኖርበታል። በአሁኑ ሰዓት ከዳር ቆሞ ሲሸሹት የሚከተለውን የኢትዮጵያ ፖለቲካ ሸሽቶ አበስኩ ገበርኩ እያሉ ከንፈር መምጠቱ የክህደት ክህደት ነው። ያባ ኢትዮጵያዊ ነኝ የሚል ሁሉ የዜግነት ግዴታውን በተግባር ማስመስከር ያለበት ወቅት መሆኑን በጥሞና እንዲያስተውልና የድርሻውን ለአገሩና ለወገኑ እንዲያደርግ አገራዊ ጥሪውን ካስተላለፈ ቆይቷል። ጀንበር በሰረቀ ቁጥር ጭራሽ ቀንድ እየጨመረ ይበልጥ እየተወሳሰበ ለመጣው የኢትዮጵያ ችግር መዳኒት በሚፈለግበት በተለይ እንደዛሬው የአገር ህልውና ጥያቄ ውስጥ በወደቀበት ሁኔታ ይህን አስከፊ ክስተት ገጥቶ የኢትዮጵያ ፖለቲካዊ ሁኔታ የተደላደለ መሰረት ላይ እንዲዋቀር ከማድረግ አኳያ ገና ብዙ ማድረግ ይጠበቅብናል ብሎ ያባ ያምናል። ያባ ያለንበት ጊዜ መሃል ሰፋሪነትን ምንተዳይነትን ከማንኛውም ፖለቲካ የጸዳው ነኝ የሚባል አጓጉል ፈሪጥን ወደ ጎን ትቶ ተደራጅቶና ወግኖ በመቆም አገርንና ወገንን ከሰው በላ ዘረኞች ለማዳን ሁሉም የድርሻውን መክፈል ይኖርበታል ሲል አገራዊ ጥሪውን ዳግም ያቀርባል። ጊዜው የምንዘናጋበት ሳይሆን አድዋና የካቲት ድገመና የምንልበት ወቅት ነው። ያኔ ብቻ ነው የህዝብ መብት ሊከበር የአገር ሉዓላዊነትም ሊጠበቅ የሚችለው። አድዋና የካቲት ዛሬም ሕያው ናቸው። ዛሬም እንደ ትናንቱ ዘረኞችን ተደራጅተን እንታገል። የኢትዮጵያን ትንሣኤ በተባበረ ትግል እናረጋግጣለን፣ እናቸንፋለን። ቅንነት የሞላው ሁሉንም ያቀፈ ዓለማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አትክር ኢትዮጵያዊነት ነው እናቸንፋለን። ግንባርክን አሳየ
አዋጅ አዋጅ ይደገም አገባ ይደገም ልበነጫጩ ባመልኩ አንተን መሳይ ግብሩ የሂትለር መጥፎ ተላላፊ አንድነትን አፍራሽ አጥፊ የሰውን ዘር እያለ የሚጠራ ራሱን ህዋት እናት አገርህን የጥቁር ጥያን ሳታስቦ ወሯል እነ አንቶኔሊ ባርቴሪዮ ጋሊያኖ ጀነራል ዶቪቶ ባዲስ ተለመጠው ስብሃት በረከትን ደመቀና መስፍን ሂዷንን ተላብሶ ሌሎቹን ተጫንተው ልብ ብለህ ስማኝ አላቆምም እማኝ በኃይለ ማርያም ልብ ውስጥ ቦንቶ በሶሎኒ በሳሞራ ማላት ገብቶ ግራዛኒ ቋንቋህን ቋንቋን የሚያውቁ ካራቢኔሮች በላይ ላይ ነሰው ባንዳ የባንዳ ልጆች ብርሃን በማይፈሩ ጥቁር የገንጅቦች ህይወት የሆነ ሰቆቃና ገደል አልሻ ምምትል እንደ ውሻ መኖር አልቀበል በደል አዋጅ 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 ልብ ብለህ ስማኝ ያልቆጥረም እማኝ በክልል ተቆርጠ በዘር ተሸንሽነ ህዋት በሚሉት ወረርሽኝ በሽታ በማለቅ ላይ ያለ ጠዋትና ማታ ፍትህርት ይንገስ ብለህ የምትጮ የወገን ስቃ የሚቆጠቁጥ እየወጋ እንደሹ ለነጻነት ብለህ ከሀገር የተሰደርክ ባርነትን ጠልተህ ወንድምን እናት አባትን ልጆችን የገበርክ ልብ ብለህ ስማኝን ያጠቅስምማኝ እንደ ቅምማያት ቅድማያት እንደነዚያ ጀግኖች እናትና አባትን ከባንዳ ጋር መብላትርም የሚሆንብን አድዋን ስታከብር ምቱን ባርነትን መግደል አስፈላጊነቱን ለፋሽስት ለባንዳ እጅ ያልመሰጡን ልትደጋግመው ቅላ ልትደጋግመው ቃልግባ ስለቱን በሁሉም ይበልጣል ሰብአዊ ክብርህ እርመበላቱን ውግዝ በሰማዕታት ውግዝ በሀገር የዛሬው አድን ዋና ባለቤቶች እስላም ክርስቲያኑ ኢትዮጵያ ልጆች ብሔረ ዝንጉርጉር ጥቁር ጭልማቆሶች ትግሬ ኦሮሞ አማራ አኝዋክ ጋምቤላ ጉራጌ ሽናሻ ሀደሬ ዲሚራ ወለየው አፋሩ ሌላም ሀዲያ ሲዳማ ሳይከፋፈሉ ስብና ሲገፈፍ ወገን ሲቀጠቀጥ አገር ስትደማ እስካፍ ሞት አቆ የመጣውን ጠላት ባንዳ ሹምባሽ ሞንታዝ የሶልዳቶን መሀት በባዶ እጅ ገጥመው እምቢኝ ለሀገሬን ደጋግመው ፎክረው ክብር እንዳለበሱ ድልን ተጎናጽፈው አንተም እንደነሱ ባልቻ አባ ብለሶ ሁነ ዘራ የደረስ ደጃች አህመድ ወንዱ አሉላ አባ ነጋ አሻፈሬን ብለ አዶ አንድ ገማት 4 ኪሎ ድረስ ለሊቱ ሳይነጋ ከትግራይ ከወሎ ከጎጃም ከጎንደር ከአርሲ ሲዳሞ ባሌ ከባህረር ከገሙ ወለጋ ኢሉባቦር ሸዋ ዳር እስከ ዳርተነች ይደገማለዋ በአራቱም ማዕዘን ተነሱና ቆሙ የጥቁርን ታሪክ አድዋን ድገሙ ባንዳ የባንዳ ልጆች ደግሞ ይሰሙ አዋጅ 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 ይደገማለዋ ልብ ብለህ ስማኝ እኔ አልጠራም እማኝ ይደገም ይደገም አድዋ
የተሰጠኝ ሕይወት ዛሬ በነጻን ሰው ተከፍቶበታል ከደምና ካጥም ስንት ወገን ወደቀ በነጻነት ምድር ስናገር አድዋ ስናገር ትመስክር ስናገር አድዋ ስናገር ከፊታችሁ ዛሬ በኩራት በክብር